Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናምሻችሁ። በዛሬው የጋቢና ጉዞ በኢትዮጵያ ዋና ዋና የማህበረሰብ የመገናኛ ብዙሀን ከተዘጉ 5 ቀን አስቆጥረዋል።
ፌስቡክ፣ ዋትሳፕ፣ ቫይበር፣ ኢፎን ምናምን እየጠቀም ነበር። አሁን ከ3 ቀን ከ4 ቀን ወዲህ ሁሉም አይሰራም።
ይዞራል ቶሎ እንትን አይልም፣ አይገባም።
ለምን? የመንግስቱን ቃል አቀባይ አቶ ጌታቸው ረዳን አነጋግረናል።
ተማሪዎቹ ጥናታቸው ላይ ትኩረት ከማድረግ ይልቅ በዚህ በኩል የሆነ ነገር ታየ፣ በዚህ በኩል የሆነ ነገር ተፈጠረ የሚሉበት ሁኔታ ይበዛ ስለነበረ ፈተናው ተጀምሮ እስኪያልቅ ድረስ ይህንን የዘገንበት ሁኔታ የነበሩ
ሁኔታውን በቅርበት የሚከታተሉ ደግሞ እንዲህ ብለዋል።
ያለፈው ጊዜ ፈተናው ስለመሰረቁ ምክንያት የሆነው ፌስቡክ አይደለም፣ ዘላል አሰራር ነው።
በዚህ ሳምንት የሁለተኛ ደረጃ መልቀቂያ ፈተናዎች እየተሰጡ ነው። እንዴት ነው ጠይቀናል።
ፈተናው ያው እንደ መቼም እንደ ትምህርት ቤት እንደሚሄድ ተማሪ ሳይሆን እኛ እንደ ወንጀል ሰርቶ ወደ ፖሊስ ጣባ ወደ ፍርድ ቤት እንደሚሄድ ሰው ነው እየሄድን ያለ ነው።
ፈተናው ጥሩ ነበረ፣ በጣም ተዘጋጅተን በደንብ ጥሩ ሰርቻለሁ።
አሪፍ ነው፣ ጥሩ ነው፣ ግን ብዙ አልተዘጋጀንበትም።
በነገ ዕለት የሚመረቀውን የአዋሳ የኢንዱስትሪ ፓርክ አስመልክቶ ሚኒስትር ዴኤታ ታደሰ ኃይሌንም ጠይቀናል።
የሚቀጥረው የሰው ኃይል በመጀመሪያው ፌዝ እና በአንድ ሺፍት ወደ 30,000 ወጣት ኢትዮጵያውያን ይቀጥራሉ ወጣቶች።
በዚች የሞላች የጋቢና ታክሲ ታዲያ ኢትዮጵያዊቷ የባህል ሙዚቃ ንግስት ማሪቱ ለገሰንም አስታምረናል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ባለፈው ሳምንት ዳላስ ቴክሳስ ውስጥ በደፈጣ ጥቃት ለተገደሉት 5 ፖሊሶች ዛሬ በሚደረግላቸው የጸሎት ፕሮግራም ላይ ንግግር ያደርጋሉ። ፕሬዚዳንቱ ስልጣን ከያዙ ጀምሮ የጅምላ ግድያዎችን ተከትለው በማህበረሰባዊ ስብሰባዎች ላይ ንግግር ሲያደርጉ የዛሬው 11ኛቸው ይሆናል። ሚስተር ኦባማ በዚህ ወቅት መድረስ የሚፈልጉት ዳላስ ውስጥ በሀዘን ላይ የሚገኙትን ብቻ ሳይሆን መላ ሀገሪቱን ይሆናል ሲሉ የዋይት ሀውስ ቤተ መንግስት ቃል አቀባይ ጆሹዋ ኤርነስት ትላንት አስረድተዋል። ባለፈው ሐሙስ ጥቃት ከተገደሉት 5 ፖሊሶች በተጨማሪ ሌሎች 9 መኮንኖች፣ 2 ሲቪሎች ቆስለዋል። ፕሬዚዳንት ኦባማ በነገ ዕለት ደግሞ በዋይት ሀውስ ቤተ መንግስት ከህግ ባለስልጣናት፣ ከተቃዋሚ የፖለቲካ መሪዎች፣ ከምሁራን፣ ከሰብአዊ መብት ተከራካሪዎች ጋር ተገናኝተው በፖሊሶችና በሲቪሎች መካከል ለተፈጠሩ ልዩነቶች መፍትሄ ለማግኘት ይመክራሉ ሲሉ ቃል አቀባይ ጆሹዋ ኤርነስት አክለው ተናግረዋል። የደቡብ ሱዳን ተቀናቃኝ መሪዎች በሰላሙ ስምምነትና በአንድነት መንግስቱ ላይ ስጋት የደቀነውን ውጊያ እንዲያቆሙ ለኃይሎቻቸው ጥሪ አስተላልፈዋል። ምክትል ፕሬዚዳንቱና የቀድሞ የሽምቅ ተዋጊ መሪ ሪክ ማቻር ትላንት በሀገሪቱ ሬዲዮ ጣቢያ ቀርበው ከሰዓታት በፊት በፕሬዚዳንት ሳልቫኪር የታወጀውን የተኩስ አቁም እንዲያከብሩ ኃይሎቻቸውን ጠይቀዋል። ማቻር በዚሁ ጥሪያቸው ሁላችሁም በውጊያ ራሳችሁን በመከላከል ላይ የምትገኙ ኃይሎች የተኩስ አቁም ጥሪውን አክብራችሁ በያላችሁበት ቆዩ ብለዋል። የተባበሩት መንግስታት ድርጅት አስታራቂ በፍርድ ቤት ዛሬ በሰጠው አብይ ብይን ቤጂንግ ስፋት ባለው የደቡብ ቻይና ባህር ታሪካዊ ይዞታ የላትም ሲል የይገባኛል ጥያቄዋን ውድቅ አድርጓል። የሄጉ ቋሚ አስታራቂ ፍርድ ቤት ይህን ብይን ዛሬ የሰጠው ፊሊፒንስ እንደ አውሮፓውያን አቆጣጠር በ2013 ዓ.ም ቤጂንግ የዓለሙን ድርጅት የባህር አጠቃቀም ህግ በምታካሄድባቸው ተንኳሽ እርምጃዎች እየጣሰች ነው ስትል ያቀረበችው ክስ በሰጠው ምላሽ ነው። የተከበራችሁ አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁ ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በኢትዮጵያ ሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተና ጋር በተያያዘ መንግስት ማህበራዊ የመገናኛ ድረገጾችን ከዘጋ ዛሬ አምስተኛ ቀኑን መቆጠሩን ተጠቃሚዎች እየተናገሩ ነው። መንግስት ይህንን ያደረገው የ12ኛ ክፍል ተማሪዎች ፈተናቸውን በተረጋጋ ሁኔታ እንዲፈተኑ ለማስቻል መሆኑን ገልጾ ፈተናው ሲያልቅ እንደሚከፍት አስታውቋል። ተጠቃሚዎችና አስተያየት ሰጪዎች መንግስት ሰበብ አስባብ እየፈለገ ኢንተርኔት መዝጋቱ ማህበረሰቡን የማፈኛ አንዱ መንገድ ነው ይላሉ። ጽዮን ግርማ የተለያዩ ሰዎችን አነጋግራ ተከታዩን ዘገባ አጠናቅራለች።
የማህበራዊ ሚዲያ አገልግሎት እንዳይሰራ ከታገደ በኋላ ተጠቃሚዎች ምን አስተያየት እንዳላቸው ለመጠየቅ የመጀመሪያውን የስልክ ጥሪ ያደረኩት ወደ ጋምቤላ ነበር። የጋምቤላ ከተማ ነዋሪው አቶ ኡቹሉ ኡመድ የኢንተርኔት አገልግሎት በሚገባ እንደሌለው በመግለጽ ሁኔታው ለእርሱ አዲስ እንዳልሆነ ተናግሯል።
ትናንት ወዲያ እንደዚሁ ሲከፍተው ማታ ትንሽ ለቀቅ አረገ፣ ግን ውስጡ ገብተህ ለመጠቀም ብዙ እንትን ሰዓትኖች ይባል ይዞራል ቶሎ እንትን አይልም፣ አይገባም።
ረዘም ላለ ዓመታት ኢንተርኔት ተጠቃሚ እንደሆነ የገለጸው የነቀምት ከተማ ነዋሪ ተማሪ ኢብሳ መሐመድ የኢንተርኔት መቋረጡ ከብዙ ነገር እንዳቆራረጠው ገልጾልናል።
በቃ ምንም አይሰራም። አሁን ስልክ ብቻ ናት የተሰራ። በቃ ሌላ ፌስቡክ፣ ዋትሳፕ፣ ቫይበር፣ ኢፎን ምናምን እየጠቅም ነበር። አሁን ከሶስት ቀን ከአራት ቀን ወዲህ ሁሉም አይሰራም።
ተማሪ አብርሃም አለባቸው ባለፈው ሳምንት ተመራቂ ተማሪ እንደነበር ገልጾ ማህበራዊ ሚዲያ የተዘጋው ተማሪዎች እስከሚፈተኑ ድረስ በመሆኑ ምንም ቅሬታ እንደሌለው ይገልጻል። ነገር ግን የማህበራዊ ሚዲያ ብቻ ሳይሆን የኢንተርኔት አገልግሎት አነስተኛ መሆኑ ቀድሞውኑ ተማሪውን መች ጠቅሞት ያውቃል ሲል ይጠይቃል።
እንዴ እንኳን በዚህ አይደለም የግራጁዌሽን ታይም ላይ ቅዳሜ ላይ ኔትወርኩን አጥፍተውት እኚህ ባለስልጣኖች ስላሉ ብቻ ኔትወርክ ጠፍቶ እንዴት ወላጅ ከልጁ ጋር ለመገናኘት ያለው ስቃይ አልነበረም። ይህ የተለመ አሁን ለምዶታል። ታውቂያለሽ የኢትዮጵያ ሕዝብ በእንደዚህ አይነት በኔትወርክ ምናምን ጉዳይ ኢቨን ደብረ ዘይላዊ ስብሰባ ሲኖር የሚጠፋበት ሚንስ አለ። መደዋወሉ እንኳን እንትኑ እንተዩ ይሄ ኢንተርኔት ኔትወርኩን ብቻ አይደለም እኮ መደዋወሉ ሁሉ ሲጠፋ ምን አይነት ስቃይ እንዳለ ብቻ ተለም አሁን ለምዶታል። ሁሉ የሆነ ነገር ሲኖር የሆነች ስብሰባ ሲኖር ማጥፋት የሆነች እንትን ስትኖር ጠነጥዬ ነገር ነች እኮ እሷ ሲኖር ማጥፋት ብቻ አለ አይደለም። እጭ የሚል በምትይበት ታይም አይደለም። የታወቀ ነው። አሁን ዋጣ አብጎ ይዞታል።
የሆርን አፌርስ ድረገጽ አዘጋጅ የሆነው ዳንኤል ብርሃኔ የፌስቡክ መዘጋት በምንም አግባብ ተገቢ ያልሆነ መብትን የሚጻረር እንደሆነ ይናገራል።
ዝም ብለን አሁን እንደዚህ በሰብአዊነት እናስበው ከተባለ ተማሪዎች በሰላም እንዲፈተኑ 200,000 ናም ተማሪዎች ቀርቶ 5,000 ተማሪዎችን በሰላም እንዲፈተኑ የሆነ መስዋዕትነት እንክፈል ቢባል ማንም አይቃወምም። ይህን መቃወም አይቻልም በመሰረቱ። ጥያቄው ግን እዚህ ጋር ያለው እሱ አይደለም። አንደኛ ነገር ያለፈው ጊዜ ፈተናው ስለመሰረቁ ምክንያት የሆኑ ፌስቡክ አይደለም፣ ንዝላል አሰራር ነው። ያ ንዝላል አሰራር ኃላፊነት ወስደው ያሉ ማስተካከል ሞክረናል ብለዋል። ግን ለዛ ኃላፊነት የተወሰደ ሰው በግልጽ ያየ ነው ማለት ተጠያቂ ሲሆን ባላየንበት ሁኔታ ልክ ፌስቡክ ወይም ደግሞ ፌስቡክ ተጠቃሚዎች የሰረቅ ነው ይመስል ቅጣቱና ኃላፊነቱን ወደዚህ ማዞር ዝም ብሎ ማቄ እንደ ብልጠት ልጮልነት ነው አንደኛ የምቆጥረው።
አሁን በፈተና ምክንያት የተዘጋ አገልግሎት ነገ በተለያየ ምክንያት ላለመዘጋቱ ምንም ዋስትና የለም። ይህ በቀላሉ የሚታለፍ አይሆንም፣ ህገ መንግስቱንም የጣሰ ነው የሚሆነው። ከህግ ባለሙያዎችና ከሌሎች ሰዎች ጋር በመመካከር ጉዳዩ ወደ ፍርድ ቤት ሊሄድ ይገባዋል የሚል ሀሳብ እንዳለው ዳንኤል ይናገራል።
የማንኛውም ነገር ትክክለኛነት የሚለካው በአሰራሩ ነው፣ በአካሄዱ ነው። ስለዚህ ይህን የትኛው አካል ነው የወሰነው? የትኛው ስልጣን ውስጥ ደግሞ መንግስት የሚባል አካል የለም። መንግስት ብዙ ተቋማት አሉ፣ ፓርላማ አለ፣ ፍርድ ቤት አለ፣ ሚኒስቴር መስሪያ ቤቶች አሉ። ስለዚህ የትኛው ተቋም የትኛውን የስራ ስልጣኑን ጠቅሶ ነው ይህንን የወሰነው የሚለው በግልጽ መቀመጥ አለበት። ግልጽነቱ አስፈላጊ ነው፣ አካሄዱም ደግሞ ለመገምገም የሚረዳን ነገር ነው። እነዚህ በጣም አስፈላጊ የሚሆኑ ስለምንድን ነው? አሁን ፌስቡክ ቅንጦት ነው፣ ለህዝብ ጥቅም አስፈላጊ ሆኖ ሲገኝ በቃ በጥቅሉ እንዘጋዋለን። እንደዚህ አይነት አሰራር ነው የሚያቋቁመው ይሄ ድርጅት። ይሄ ደግሞ በጣም አደገኛ ነገር ነው። ማንም አቢዝ ሊያደርገው ይችላል። ዛሬ እኮ አበበ ከበደ እኮ ስላለ መንግስት ስለሆነ አይደለም። እኔም ነገ መንግስት በሆና አሁን መንግስት ያሉ ሰዎች መንግስት ባይሆኑ እንዲጥቅል እንትን እየሰጠሁኝ መዝጋት የሚችል ከሆነ አደገኛ ነገር ነው የሚሆነው። ስለዚህ ለአፍሪካ ህብረት ስብሰባ መዝጋት ይችላሉ፣ ለሚቀጥለው ኢህአዴግ ጉባኤ ሊዘጋው ይችላሉ። ለአንድ ሶስት አራት ቀን ብሎ ለአገር ገጽታ ነው እንባላለን። እኔ ደግሞ ከዛ ምናምን እንደዚህ መጨረሻ የለውም።
ከማህበራዊ ሚዲያ አንዱ የሆነውን ፌስቡክ እንደሚገለገልበት ከሚታወቀው አንዱ ጋዜጠኛ ኤልያስ ገብሩ ነው። ጋዜጠኛ ኤልያስ ይህ እርምጃ ህብረተሰቡን የበለጠ ለማፈን የተደረገ አሰራር እንደሆነ ይናገራል።
አሁን በተለይ በዘንድሮ ዓመት እንኳን ብዙ የተበታተኑ ነገሮች ነው ያየነው። የኦሮሚያውን ኬዝ እንኳን ካየሽ እስከዛሬ መንግስት የሆነ ነገር አስቦ ብዙ ጊዜ ሲቀለብስ አትመለከትም። ያ በኦሮሚያው ኬዝ ላይ እንኳን ማስተር ፕላኑ እስከ መሰረዝ፣ ህዝብን ሳናዋይ ጥፋተኛ ይቅርታ እንኳን እስከ መጠየቅ የደረሰበት ሁኔታ ነው ያለው እና ብዙ ነገሮች ከእጁ ፓወር እየወጣ ቀስ በቀስ ሲሆን እየተገዘገዘ መሆኑና ፓወሩም እየተዳከመ መሆኑን የሚያሳየው ማለት ኢህአዲግ ከባህሪው ለዚህ ለስልጣኑ እንዲያመቸው ብሎ ብዙ ነገሮችን ያስናል። ከዚህ በፊትም እኮ እነ ቪኦኤ ጃም ይደረጉ ነበር። እነ ኢሳትም በተለይ በፊት በ97 አካባቢ ቪኦኤ በጣም ጃም ይደረግ ነበር እና ያንንም ማድረጋችን ተገቢ ነው ሲሉ ነበር እና ይሄ ለደህንነት ያሰጋናሉ ለሚያስቡት ነገር ሚሊን አውጥተው ያን ነገር ማድረግ ይሄ የመንግስትን አቅም አይደለም የሚያሳየው። ምክንያቱም ያ ብር ምንድን ነው የኢትዮጵያ ህዝብ እስከ ልጅ ልጁ ድረስ ሊከፍለው የሚችለው በዳ በብዙ ዳ ውስጥ ያለንበት ሁኔታ ነው እንጂ የመንግስትን ፓወር ሳይሆን የሚያሳየው የመንግስትን መዳከምና አስቦ አቅዶ አለመስራትና ብዙ ይዣቸዋለሁ ብሎ የሚያስበው ኃይል ከእጁ ቀስ በቀስ ብዙ አቅሞቹ እየተዳከሙ መሄዱን ነው እኔ በግሌ የሚገነዘበው እንጂ የእሱን ፓወር ያሳያል ብዬ አላስብም።
የኮሚኒኬሽን ጉዳዮች ሚኒስትር አቶ ጌታቸው ረዳ የተወሰደው እርምጃ ትክክለኛና ተገቢ ነው ይላሉ።
ዥንብር ነበር የሚፈጠረው። ተማሪዎቹ ጥናታቸው ላይ ትኩረት ከማድረግ ይልቅ በዚህ በኩል የሆነ ነገር ታየ፣ በዚህ በኩል የሆነ ነገር ተፈጠረ የሚሉበት ሁኔታ ይበዛ ስለነበረ ከወላጆችም ከህብረተሰብም ተደጋጋሚ ጥያቄ ስለቀረበ ፈተናው ተጀምሮ እስኪያልቅ ድረስ ይህንን የዘጋንበት ሁኔታ የነበረው። ሌሎቹ ኦልሬዲ ዛሬ አገልግሎት መስጠት ተጀምረዋል። ፈተናው ሲያልቅ ከነገ ጀምሮ ነገ ከነገ ወዲያ ጀምሮ በፈተናው እንዳለቀ እንመልሰዋለን።
አሰራሩ ህግን ያልተከተለና አፈና መሆኑን በመግለጽ የሚከራከሩ እንዳሉ የተጠየቁት አቶ ጌታቸው
አንደኛ ህገ መንግስት የመረጃ ነጻነት ሲል በመረጃ ነጻነት ላይ ገደብ መጣል እንደሚቻልም ያስቀምጣል። በነገራችን ላይ ለማንኛውም እንደዚህ አይነት ነገር ውስጥ ጉዳዩ የህገ መንግስት ያልሆነን ነገር ህገ መንግስታዊ ቅርጽ ለማስያዝ መሞከር ስለሚሆን በዚህ ጉዳይ ላይ ብዙ መልስ አልሰጥም።
አስተያየት ሰጪዎቹ በኢትዮጵያ አሁን ያለው ሁኔታ ማህበራዊ ሚዲያ የሌለበት፣ የኢንተርኔት አገልግሎት በበቂ ሁኔታ የማይሰጥበት ጥቁር ሳምንት ነው ሲሉ ይገልጹታል።
በኢትዮጵያ ሁለተኛ ደረጃ መልቀቂያ ፈተናዎችን አስመልክቶ ከአዲስ አበባ፣ ጅማ፣ ሻሸመኔና ምዕራብ ሐረርጌ በእነዚህ አካባቢዎች የሚገኙ የዘንድሮ የ12ኛ ክፍል መልቀቂያ ተፈታኞችን መስታወት አድረገው አነጋግራለች። ፈተናው እንዴት ነው?
አሪፍ ነው፣ ጥሩ ነው። ግን ብዙም አልተዘጋጀንበትም። ብዙም ተዘናግተን ነበር። ያ የተሰረዘው እንትን በጣም አእምሯችንን ሌላ ቦታ ስዶት ነበር። ለፈተና ብቁ አልነበርንም።
ፈተናው እንዴት ነበር? 12ኛ ክፍል ተፈታኝ ነበርክ ዘንድሮ አይደለም?
ተፈታኝ ነበር። ፈተናው ጥሩ ነበረ። በጣም
ተዘጋጅተ ነበር።
ተዘጋጅ ነበር። በደንብ
እንደ ፌስቡክ እንደ ቫይበር ሁሉ ያለው ተዘግቶ ነበር እና ረድቷችኋል? የማህበራዊ መገናኛ ብዙ
በጣም ማለት የውሸት የተሳሳተ የወጡ ነበሩ። ያው ሌሎቹም የወጡ ነበረ እንደዚህ የውሸት ማለት ነው። እና ተማሪው እነሱ እንትን ይዙ ነበረ። በጣም ጠቅሞታል ተማሪው መዘጋቱ ማለት ነው። እንደኔ እንደ አጠቃላይ ምታየው ማለት ነው።
አመሰግናለሁ። መልካም ውጤት።
ታንክ ዩ።
ዘንድሮ ፈተና የበፊቱን ፈተናውን ደግሞ ወጥቷል ተብሎ በኢሳት ቲቪ ተለቆ ነበረ። ያን የተለቀቀ ፈተናው ደግሞ ያን 18 ኮድ ነበረ ደግሞ ያን የውሸት ነው። ለኦሮሞ ሌላ ነገር ሊያደርጉት እንደሚፈልጉት ይታወቃል። ለዛ ነው ለጉዳት ወይም ለዛ አስቦ ነው እንደዛ ያወጡት እንጂ በሌላ ኮድ ነው ተፈተነን እኛ። ፈተናው በደህና ነው አለፈው። ደግሞ የሆነ የመንግስት ወታደሮች እዛ ነበሩ። ሰውም ልጆቹን ይጠብቃሉ፣ ፈተናውን ደግሞ ይጠብቃሉ። ግቢ ውስጥ ናቸው። በቃ እነሱ የመንግስት ወታደሮች።
ለፈተናው ተዘጋጅተ ነበር?
ይሄ በረብሻው ጊዜ ማለት ነው። ልጆቹም እየተፈለገ ነው። በቃ ይሄ ወሩን በሙሉ በሰላም እየኖረን አይደለም። ቤት በየቤት እየለዋወጠን ነው የምናጠናን ደግሞ እኛ ስርም ሰው አርግቶቹ የሚገለል ስለመካኒ ጀጩ
የማህበራዊ ድረገጽ እንደ ፌስቡክ፣ ቫይበር እንደዚህ የመሳሰሉት በሙሉ ተዘግተው ነበር።
አዎ፣ አሁንም ራሱ ማታ አንድ ሳምንት ይሆናል ኔትወርክም አንደባ የለም። በግድ ነው የምናገባው። ያን ቦሚኒ ላይ የተለቀቀ የሆነ ኔትወርክ ባተርኒቲ የሚባል አፕሊኬሽን ማለት ነው። በዛውን ዳውንሎድ አድርገን ያኛውን እንደ ኔትወርክ ቦታ ወን አድርገን ነው የምንጠቀመው እንጂ እነ ዋትሳፕ እነ ቫይበር በዛ ነው የምንጠቀመው እንጂ የመንግስት ኔትወርክ የለም።
ፈተናው ያው እንደ መቼም እንደ ትምህርት ቤት እንደሚሄድ ተማሪ ሳይሆን እኛ እንደ ወንጀል ሰርቶ ወደ ፖሊስ ጣባ ወደ ፍርድ ቤት እንደሚሄድ ሰው ነው እየሄድን ያለ ነው። በጣም ለፈተና ተዘጋጅተን እንኳን ለመሄድ በጣም ፍራቻ ውስጥ ነን። ለምን እኛ አሁን እዛ ደርሰን ወይ የሆነ ነገር ይፈጽሙብናል ብለን ነው የምንፈራው። እዛ የምናየው እርሳስና ላጲስ ሳይሆን ቦምብና ጠመንጃ ነው እያየን ያለ ነው። ስለዚህ በጣም የሚያስፈራ በጣም የሚያሰጋ ድርጊት ነው እየተደረገ ያለው። ፖሊስ በር ላይ ይቆማል፣ ተፈታኙ ከፊት ለፊት ይቆማል። ተማሪም እንደፈለገ ትንፋሽ እንኳን አውጥቶ እንትን ማለት አይችልም። ትንፋሽ እንኳን ያጥረናል። ተዘጋጅተናል። የተለያየ ፕሮፓጋንዳ ቢከፈትም ያው እንደ በፊቱ ይሆናል ብለን ፈርተን ነበር። ያው ወጥተዋል ሲባል ሰምተን ግን ሆኖም አልተገኘም። ትክክለኛ መሆኑ ትክክል አለመሆኑ ተረጋግጦልንም ነበር። ስለዚህ እኛም ተዘጋጅተንበት ነበር። ፈተናውን ያው ጥሩ ሰርቻለሁ።
ማለት የተፈተኑ ናቸው አሁን ያሉት።
እንዴት ነበር ሁኔታው?
አጋጣሚ ሆኖ ያለሁበት ምንድን ነው የመፈተኛ ሴንተር ስላለኛ ተማሪዎች በርቀት ሌላ አካባቢ ነው የተፈተኑት። ኖርማሊ የተፈተን ያለው
የት አካባቢ ነው ያለው? አሁን
ወደ ቀበና አካባቢ ነው።
እሺ፣ አሁን በፈተና ላይ ነው የሚገኙት ተማሪዎቹ?
አሁን 15 ከምናምን ነው ስንት ሰዓት ዛሬ ፊዚክስ መሰለኝ ተሳት ያላቸው ይጨርሱ ግጠኛ ያለው ግን ከዚህ በላይ የሚቆዩ አይመስለኝ ይጨርሳሉ።
ፈተናው መውጣት ጋር በተያያዘ የፈተናው ጊዜም ተራዝሞ ነበር እና አሁን በዚህ ጊዜ ውስጥ ተማሪዎቹ ዝግጅት አድርገዋል ብለህ ታስባለህ? እንደ መምህር ነው
አዲስ አበባ ዝግጅት አድርገዋል ነው በመሰናከሉ ተማሪ ዲሳፖይንት የሚሆኑት በአንድ ተማሪ ስታዩ ማለት እዚህ ስላሉት ሌላ ኢንተርቨንሽን ችግር ስላልገጠማቸው የተለየ ስሜት ነበራቸው እና መፈጠሩ ይፈልጉት ነበር እና አጋጣሚም አሁንም አንዳንድ ያላጠኑ ምናምን ልጆች መራዘሙን እንደ አድቫንቴጅም ያዩት አሉት። ግን አብዛኛው ግን መፈጠር የሚፈልግ ነበረ።
የማህበራዊ መገናኛ ብዙሀን እንደ ፌስቡክ፣ ቫይበር የመሳሰሉት ተዘግተው ነበር። መንግስት ፈተናው ላይ እንድታተኩሩ በማሰብ ነው ብሏል ለተማሪዎቹ። እዚህ ላይ ስም አስተያየት አለ?
በተለይ ይሄ ቻንስ የሌላቸው የገጠር ልጆች ምናምኖች አሉ እና አብዛኛው ዲስተርትድ የሆነ ኢንፎርሜሽን ስለሚደርሳቸው በእኔ ስሜት ብሎክ መደረጉ ፈተናው ሲጨርሱ የተሻለ ነገር ይመስለኛል።
ተማር ልጄ ተማር ልጄ፣ ወገን ዘመድ የለኝ ሀብት የለኝም ከእጄ።
ከ250 ሚሊዮን ዶላርስ የአሜሪካ ዶላር በላይ የወጣበት እንደሆነ የተገለጸው የአዋሳ ኢንዱስትሪ ፓርክ በነገ ዕለት ይመረቃል። በአጠቃላይ እስከ 60 ሺህ የሚጠጉ ስራዎችን እንደሚፈጥር ተገልጿል። አጋሮቹም የዩናይትድ ስቴትስ ኩባንያዎች መሆናቸውን ነው የኢንዱስትሪ ሚኒስትር ዴኤታ አቶ ታደሰ ኃይሌ ማምሻውን የገለጹልን።
እሺ፣ የአዋሳ ኢንዱስትሪ ፓርክ ነገ የሚመረቀው እንደ ሌላው ፓርክ ሳይሆን ልዩ ፓርክ ነው። ኤኮ ፓርክ ተብሎ ይጠራል። ኤኮ ፓርክ የተባለው ያው ኢንቫይሮንመንት ፍሬንድሊ እና ሂማን ሴፍቲ የተደራጀ እንደሆነ ነው። አጠቃላይ የሀገራችን የኢንቫይሮንመንት ፖሊሲ ጋር የሚጣጣም እና በዚሁ መሰረት የሚፈስ ፍሳሽ ወደ ውጭ የሚሄድ ነገር የለም። የሚጠቀመው ውሃ እንደገና ተመልሶ ሪሳይክልድ የሚሆን
እንዴት እንደሚሆን እስኪ እሱን ያብራሩልን። ምክንያቱም ኢንዱስትሪ ለሀገር ምጣኔ ሀብትም ባለ ሀብቶችንም ለመሳብ እንደዚሁም ለውጭ ምንዛሬም ጠቃሚ የሆነውን ያህል የአካባቢ ብክለት ያስከትላል በአግባቡ ካልተሰራ። ቆሻሻና ፍሳሹ አዋሳ አካባቢ ሀይቅ አለ፣ በዛ አካባቢ የሚኖሩ ማህበረሰቦች አሉ፣ የእነሱን ኑሮ እንዳይጎዳ እንዴት ነው የተሰራው?
ትክክል ነው። እርግጥ ዋናው እንዲያውም ይሄ ሁሉ አሳሳቢ ያደረገው ከሀይቁ አጠገብ ስለሆነ ሀይቁ ከብከላ ለማዳን ይሄ አዲስ የሆነ ቴክኖሎጂ ለመጠቀም ችለናል። ይኸውም እንግዲህ ፍሳሹ አንድ ቦታ ይጠራቀምና በሆነ የኤሌክትሮሊሲስ አማካኝነትና የኦስሞሲስ ስራዎችን ባካተተ ውሃውን ከኬሚካል ነጻ የሚያደርግና ኬሚካሉንና ሶሊድ ዌስቱን በመለያየት ንጹህ ውሃ ኃይል በመልቀቅ ሙቀት በመልቀቅ ንጹህ ውሃ በኢቫፖሬሽን መጥቶ ቫኪዩም ተፈጥሮ ለብቻው የሚያጠራቅምና የተጠራቀመው ንጹህ ውሃ ተመልሶ እንደገና ወደ ስራ እንዲመለስ በማድረግ ብክለት ሳይፈጽም እየተዘጋጀ ነው።
እንግዲህ የውሃ ማጣሪያም አገልግሎት አለው ማለት ነው። እስቲ ምን ያህል ስራዎች ይፈጥራል? በአካባቢው የሚኖሩ ሰዎችን ምን አይነት የስራ እድልስ ነው የሚፈጥረው? በዚህ ደግሞ ተስበው የሚመጡ የውጭ ሀገር ኩባንያዎች ካሉ የሀገር ውስጥም እንደዚሁ በምን ዘርፍ ነው የሚሰማሩት? በዚህ በኢንዱስትሪው
እንግዲህ አሁን ሀዋሳ ፓርክ ያው ስፔሻላይዝ ያደረገ ፓርክ ነው። በአጠቃላይ ከ95% በላይ የሆነው ቦታው ለጨርቃ ጨርቅና ለስፌት ዴዲኬትድ የሆነ ነው። 5% የምታክል እዛ አካባቢ የባምቡ ሀብት ስላለ ከሱ ጋር በተያያዘ እሱም ለኤክስፖርት ባይ ዘ ወይ የሚመረተው ምርት 100% ለኤክስፖርት የሚሄደው ነው።
ለውጭ ገበያ የሚውል ነው።
ለውጭ ገበያ የሚውል ነው። እና ከዚህ ጋር ተያይዞ እንግዲህ የጠቅላላ ወጪ ወደ 250 ሚሊዮን ዶላር ነው የወጣበት። እና የሚቀጥረው የሰው ኃይል በመጀመሪያው ፌዝ እና በአንድ ሺፍት ወደ 30,000 ወጣት ኢትዮጵያውያን ይቀጥራሉ ወጣቶች። እና ይህም ደግሞ የሚገኘው ከዚህ ከአካባቢው ካሉት የሰው ኃይል ተቀጥረው ሰልጥነው የሚገቡ ነው የሚሆኑት። ስለዚህ ሀዋሳና አካባቢዋ እና ደግሞ የተወሰነ ሬዲየስ በዚህ በደቡብ ህዝብ ክልል ያሉ ተጠቃሚዎች ይሆናሉ። በዋናነት
አጋሮቻችሁ እነማን ናቸው? አቶ ታደሰ፣ በተለይ አብረዋችሁ የሚሰሩ በርካታ የውጭ ኩባንያዎች እንደሚመጡ ገምታችሁ ነው ይህን ያህል ገንዘብ ያወጣችሁትና እየመጡ ነው ወይ? የትኞቹ ናቸው? ከየት ሀገር ናቸው?
እንግዲህ አጋሮቻችን ወይም እዚህ አትራክት ያደረግናቸው በአብዛኛው የውጭ ባለሀብቶች ናቸው። ይህም ልናደርግ የቻልነው ትልቁ ሚስጥር የዚህ ኢንዱስትሪ ፓርክ ግንባታ ኢንዱስትሪ ፓርክ ገንብቶ ባለሀብት መጥራት ሳይሆን ገና በግንባታ ሂደት እያለ አጋሮች መምረጥ ነው። ይህን ለመምረጥ በተለይ ፒቪኤች የሚባለው የአሜሪካ ገዢ፣ ሁለተኛ ደረጃ የሚሰለፍ ትልቁ ገዢ ማለት ነው፣ የጨርቃጨርቅ ገዝቶ የሚያከፋፍለው ድርጅት ከኛ ጋር በአጋርነት ይሰራል። የፒቪኤች የተባለው ትልቁ ግዙፍ የአሜሪካ የጨርቃጨርቅ ገዢና አከፋፋይ ነው። አምራችም አይደለም። እኛ ሀገር ግን ለመጀመሪያ ጊዜ አምራችም እየሆነ ነው፣ ገዢም ነው። ስለዚህ በዚህ መልክ ኤዥያ ውስጥ የሚያውቃቸው ትላልቅ ባለሀብቶች፣ ታዋቂ የሆኑ ከዚህ በፊት የንግድ ትስስር እና አምራቾችን መርጦ እሱ ነው እያስገባ ያለው።
ይህንን ትልቅ የዩናይትድ ስቴትስ ኩባንያ እንግዲህ በኤዥያ ወይም በኢስያ ገበያዎች በስፋት የሚሰራ ነው። ወደ ኢትዮጵያ እንዲመጣ ይሄ ኩባንያ ያደረገው ምንድን ነው?
ለምንድን ነው አሁን እንደ ቻይና አሁን ጨርቃጨርቅ ኢንዱስትሪ የሰራተኛ ዋጋ እየጨመረ ሲሄድ አትራፊነቱን እየቀነሰ ነው የሚሄደው። ስለዚህ ሌላ አማራጭና ሀገር መያዝ አለባቸው እና አፍሪካ ኢዝ ኔክስት ዴስቲኔሽን የሚል አቅጣጫ አለ።
አምባሰል ሙዚቃን ከተራራው በላይ ያገነነች ይሏታል። የአምባሰልን ቅኝት በድምጿ ስትጫወተው የተደመሙ የሙዚቃ ባለሙያዎች። የወሎ ዩኒቨርሲቲ ደግሞ ይህን ችሎታዋን አይቶ የክብር ዶክትሬት ሰጥቷታል። ጽዮን ግርማ ተከታዩን ዘግባለች። ማሪቱ ለገሰ የምትታወቅበት ስሟ ነው። አድናቂዎቿ ግን የአምባሰል ንግስት፣ የባቲ ንግስት እያሉ ይጠሯታል። የሙዚቃ ባለሙያዎች ደግሞ የሁለቱም ንግስት መባል ያንሳታል ሲሉ ያገኗታል። እርሷ ሁለቱንም ማንጎራጎር የጀመረችው ከልጅነቷ ነው። ችሎቷን በተፈጥሮ የተገኘ ነው። የቀለምም ሆነ የሙዚቃ ትምህርት የላትም። አታነብም፣ አትጽፍም። 7 የሙዚቃ አልበሞችን ስትሰራ የተቀዳላትን ግጥም በማዳመጥ ነበር የምታጠናው። እንዲህም ሆኖ ችሎታዋ አስገራሚ ነው ይሏታል የሙዚቃ ባለሙያዎች። ሰርጸፍሬ ስብሐት
የሙዚቃ ባለሙያ ነው። በኢትዮጵያን አይዶል ዳኛነቱም ሁሉም ሰው ያስታውሰዋል። አሁን ደግሞ በጃዝ ትምህርት ቤት የሙዚቃ መምህር ነው። ማሪቱ ለገሰ የአምባሰልም ሆነ የባቲ ንግስት መባሉ ያንሳታል ባይ ነው።
እንደኔ እምነት ግን ሁሉንም ቅኝቶች ነው። አሁን ለምሳሌ ይሄ የመጨረሻ አልበሟን እንኳን ብናዳምጠው ሁሉም ቅኝቶች ባቲውም፣ ትዝታውም፣ አምባሰሉም እንደውም ትዝታ በማይነር ቅኝትም ጭምር ነው የተጫወተችው። ጆየውንም ጭምር በደንብ አድርጋ ነው የምትጫወተው እና ምን ይቀራል ከቅኝት ውስጥ? ስለዚህ እኔ እንደውም ማህደረ ቅኝት ብንላት ነው የሚሻለው የሚል ሀሳብ አለኝ።
እስቲ በሙዚቃ ባለሙያው ሰርጸ ፍሬ ስብሐት አስተያየት መሀል ማሪቱ ለገሰ ላምጣት። አንዳንዶቹ የአምባሰል ንግስት፣ አንዳንዶቹ የወሎ ንግስት ይሉሻል። አንቺ የማን ንግስት ነኝ ትያለሽ?
እኔ ንግስቱ እንኳ ቀርቶ በእውነት እኔ አምባሰል ንግስት የተባለው አምባሰል ሁሉም ይዘፍነዋል፣ እኔ ብቻ አይደለሁም፣ ሁሉም ይዘፍነዋል። ግን እኔ ትንሽ የተለየሁባት ነገር አለች። በረጅሙ ስለምሰራው ነው እንጂ አምባሰል ማንም ይዘፍነዋል፣ ባቴም ማንም ይዘፍነዋል። ግን በመጀመሪያ አምስቱን ቅኝቶች የተጫወቅኩ እኔ ነኝ።
ስለዚህ አንቺ የትኛው ነው በደንብ የሚገልጸኝ ትያለሽ?
እኔ ሁሉም ይመቸኛል። ግን እንደ አምባሰል በጣም ህዝብም ስለሚወደው እኔም እወደዋለሁ። አምባሰል ህዝቡ ይወዳል። የእኔ ትንሽ አዘፋፈኔ ለየት ስለሚል ነው እንጂ ሁሉም ይዘፍነዋል። ግን
እስቲ አንድ አምባሰል በይልን።
አመለኛው ግሬ መጓዝ የለመደ አይን አይቅንት ይዞር ውሎ ውጫሌ ወረደ። እኒህ አምባሰሎችን አበላል እያውቃሉ፣ እኒህ አምባሰሎችን አበላል እያውቃሉ። አዎ ተገብስ እንጀራ ላይ ሳማርጉ ይላሉ፣ ተገብስ እንጀራ ላይ ሳማርጉ ይላሉ።
ወሰድሽኝ ወደ ሆነ ቦታ። እስቲ ደግሞ ወደ ባቲ ልውሰድሽ።
ኧረ ባቲ 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 ገንደባዩ፣ ኧረ ባቲ 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 ገንደዳዩ፣ ሀድራህ የሚመጣው ደራር በውት ተኙ። እንደ ባቲ ያለ አገር ታገኘህ፣ እንደ ባቲ ያለ አገር ታገኘህ። ሂድና ሞክረው ቀልጠግ ታልቀረህ። አይ ሰኩላ በሽታው ራስ ወገቡን ነው የኔ በሽታዬ፣ ባቴ ነው ባቴ ነው የኔ በሽታዬ፣ ባቴ ነው ባቴ ነው። አዎ አቤት 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 አቤት።
ባለፈው ሳምንት የወሎ ዩኒቨርሲቲ ለማሪቱ ለገሰ የክብር ዶክትሬት ሽልማት ሰጥቷታል። ይህን ሽልማት መሰረት በማድረግም እዚህ ዋሽንግተን ዲሲ በኢቢኤስ ቴሌቪዥን ጣቢያ የሪዮት የቴሌቪዥን ፕሮግራም አዘጋጁ ቴድሮ ጸጋይና ዘመድ ወዳጆቿ በጋራ የእንኳን ደስ ያለች ዝግጅት አዘጋጅተውላት ነበር። ማሪቱ በሽልማቱም በዝግጅቱም በጣም ተደስታለች።
ህዝቡ በጣም በሰፊው ነው ያሰቡልኝ። ወደፊት የምቋቋምበትን አገሬ ገብቼ የምደራጅበትን ምናምን የምልበትን አስበውልኛል እና ነይ ነው የሚሉት ነይ ነው የሚሉት። ህዝብ የተጠራኝ ደግሞ እሄዳለሁ።
ስምን መላክ ያወጣዋል ነው የሚባለው። በጣም ነው መወዳት። አስተያየቶቻችሁን እንግዲህ በፌስቡክ አት ቪኦኤ አምሃሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን።
እንግዲህ ስናስተናግዳቸው ያመሸነው እኔ መስታወት አድራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን
ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። ከነገው ጉዞ እንገናኝ።